እንደምናምሽታችኋል የተከበራችሁ አድማጮቻችን። የእሁድ ምሽት መስከረም 15 2015 ዓ.ም ተምረት መስተናዶ ጀመረ። ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያልናቸውን መራጣን ይዘንላችኋል። ኤደን ገረመው መስተናዶውን እየመራው ኬልያስ አስማርና እንዲሁም ደግሞ ከቆንጅት ታዬ ጋር አብራችሁ ቆያለሁ። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ሰሞኑ አቤል ዳኜ የተባለው ወጣት የሰራው በቀላል ምሳሌና ቋንቋ በሁካታ መካከል ሆኖ ድምጽን ማጥፋት የሚቻልበት የቴክኖሎጂ ፈጠራ ጽንሰ ሐሳብን የሚያስረዳው ቪዲዮ በማህበራዊ መገናኛ ብዙሃን ላይ መነጋገሪያ ሆኖ ሰንብቷል። ኖርነቱን በዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ ያደረገው አቤል ዳኜ የ18 ዓመት ወጣት ሲሆን ብሬክስሩ ጁኒየር ቻሌንጅ በተሰኘ የሳይንስ ቴክኖሎጂና ሂሳብ ውድድር ላይ ከ2400 ሰዎች መካከል ለፍጻሜው ከደረሱት ጥቂት ተወዳዳሪዎች መካከል አንዱ መሆን ችሏል። አቤል ዳኜንና ወላጅ አባቱን ዶክተር አሰፋ ዳኜን አነጋግሬ ያስተናዳሁት ዘገባ ቀዳሚው የምሽቱ ጥንቅራችን ነው።
Noise cancellation is a miracle. But how does it work?
Well, we know that noise is produced by vibrations. When a speaker vibrates, it disturbs the air molecules immediately outside it. And
ይህ ነዋሪነቱ በዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ የሆነው አቤል ዳኜ ብሬክስሩ በተሰኘው የታዳጊ የቴክኖሎጂ ፈጠራ ባለሙያዎች መወዳደሪያ ቪዲዮ ነው። በቅርቡ 18 ዓመት ልደቱን ያከበረው አቤል ብሬክስሩ በተሰኘው በዚህ ውድድር ላይ በአንድ ደቂቃ ተኩል ወይም ደግሞ በ90 ሰከንዶች ውስጥ አንድን ሳይንሳዊ ጽንሰ ሐሳብ ቀላልና ማራኪ በሆነ መንገድ ማስረዳት መቻል አለበት። አቤል ስለ ውድድሩ እንዲህ ያስረዳል።
The video that explains it most clearly in a fun, engaging, creative way will win a $250,000 scholarship for their school, $100,000 lab, like they would build a science lab valued at $100,000.
አሸናፊውን ቪዲዮ የሰራው ሰው $200,000 የነጻ የትምህርት ዕድል ለተማረበት የሁለተኛ ደረጃ ትምህርት ቤት $100,000 የሳይንስ ላብራቶሪ መገንቢያና ተማሪው አነቃቅቶኛል አግዞኛል ለሚለው መምህር ደግሞ $50,000 ሽልማት ያገኛል። ይህ ህይወትን በእጅጉ የሚቀይር ነገር ነው። ከዚህ በተጨማሪም አሸናፊው በሳይንስና በቴክኖሎጂ ዘርፍ እጅግ ከተከበሩ ሰዎች ጋር የመተዋወቅና ትስስር የመፍጠር እድል ያገኛል። ውድድሩ የተለያዩ ደረጃዎች አሉት። አሁን ሩብ ፍጻሜ ላይ ደርሻለሁ። ይሄ ማለት መጀመሪያ ላይ ከተወዳደሩት 2400 ሰዎች መካከል 30 ቀርተናል። ስለዚህ አሁን እጅግ ብዙ ሰዎች ብሬክትሩ ጁኒየር ቻሌንጅ የሚለው ገጽ ላይ በዩቲዩብም ሆነ በፌስቡክ ላይ ሄደው ላይክ ያደረጉት ወይም አስተያየታቸውን የተውለት ቪዲዮ ብዛቱ ታይቶ በህዝብ ተወዳጅ ሆነ የሚለውን በማሸነፍ በቀጥታ ለመጨረሻው ዙር ያልፋል ማለት ነው።
አቤል የመረጠው ሳይንሳዊ ጽንሰ ሐሳብ በጫጫታ መካከል ተቀምጦ ድምጽን ማጥፋት ያስቻለው ቴክኖሎጂ እንዴት እንደሚሰራ በቀላሉ የሚያስረዳ ነው። ይህ ቪዲዮ በብዙ ኢትዮ ኤርትራውያን ዘንድ በማህበራዊ ሚዲያ ላይ ከተጋራ በኋላ ብዙዎች ተመልክተውታል። ነገር ግን ውድድሩን ለማሸነፍ ብሬክስሩ ገጽ ላይ ሰዎች በመሄድ የሱን ቪዲዮ መውደድ እንዳለባቸው፣ ላይክ ማድረግና አስተያየት መተው እንዳለባቸው ይናገራል። ገና ከልጅነት እድሜው አንስቶ በቴክኖሎጂ ላይ ከፍተኛ የሆነ ስሜት እንዳዳበረ የሚናገረው አቤል ከዚህ ቀደም የተለያዩ መተግበሪያዎችንና ስራዎችንም ሰርቷል።
And my passion is computer science, and it's been like that way since I was really young, around 7 or 6 or so. And I got into it by watching my dad code, and then I decided I wanted to practice, and I started building small apps and stuff and looking at YouTube.
በጣም የምወደው ነገር computer science ነው። ገና ከልጅነቴ ከ6 እና ከ7 ዓመት አንስቶ አባቴ ኮድ ሲያደርግ ያየሁ በዛ መልኩ ነው የጀመርኩት። ሲጀምር ክህሎቴን ለማዳበር አነስተኛ መተግበሪያዎችን መስራት እንዲሁም የዩቲዩብ ስልጠናዎችን በማየት ነው መለማመድ የጀመርኩት። አሁን ላይ ትልቁ ጊዜ ነው የሚወስደው ነገር Maker Space የተሰኘው ከጓደኞቼ ጋር የከፈትኩት በጎ አድራጎት ድርጅት ነው። Amazon በገንዘብ እየደገፈን ሲሆን በስቴም ሳይንስ ላይ ያሉ ወጣቶች ትስስር እንዲፈጥሩ የተለያዩ የቴክኖሎጂ መማማሪያ መደገፊያዎችን እንዲያገኙ የመሳሰሉትን የሚሰራ ነው። ከዛ በተጨማሪም ጊዜን የተለያዩ መተግበሪያዎችን በመስራት አሳልፋለሁ። ከሁሉም የተወደደው ደግሞ Battle Royale የተሰኘው በቡድን የሚጫወቱት እንቅስቃሴ የሚጠይቅ መተግበሪያ ነው። ይሄ መተግበሪያ በiOS እና በAndroid ላይ ይገኛል።
በዚህ ሳምንት የመጀመሪያ ዲግሪውን ለመስራት ወደ ስታንፎርድ ዩኒቨርሲቲ የሚያቀነው አቤል ከዚህ በተጨማሪም በበጎ ስራ ላይ የሚሳተፍ ሲሆን በቅርቡም በደብረ ማርቆስ ለሚገኘው የሐዲስ ዓለማየሁ አካዳሚ ለተማሪዎች የኦንላይን የቴክኖሎጂ ስልጠና መስጠቱን ይናገራል።
I love to learn computer science, but I also love to share what I learned to other people, especially other people who may not have the same opportunities as I have. So there was this
computer science number one. እሱን ብቻ ሳይሆን እኔ የተማርኩትን ለሌሎች እድሉን ላላገኙ ሰዎች ማጋራት እወዳለሁ። ስለዚህ በደብረ ማርቆስ የሚገኝ አንድ አዳሪ ትምህርት ቤት አለ። ሐዲስ ዓለማየሁ አካዳሚ ይባላል። በአሁኑ ክረምት እስከ እኩለ ሌሊት ድረስ እያመሸሁ በእነሱ ንጋት ሲሆን እየጠበቅኩ ለሁለት ሳምንት የዌብ ግንባታ አስተምራለሁ። በእርግጥ ይሄ መርሃ ግብር ለአንድ ሳምንት ታስቦ የተጀመረ ቢሆንም በነበረው የቴክኒክ ችግር ሁለት ሳምንት ፈጅቷል። በአዲስ ዓለማየሁ ትምህርት ቤት የሚማሩ 100 የሚሆኑ የሁለተኛ ደረጃ ተማሪዎች ናቸው ኮርሱን የወሰዱት። በጣም ቢደክመኝ የነበረ ቢሆንም መጨረሻ ላይ የሰሩትን ሳይ በትንሽ ነገር እንደዛ መስራታቸው ግን አስደንቆኛል አስደስቶኛልም።
ደፊት ህልሙ ኢትዮጵያ በመሄድ ሀገሩን መርዳት መሆኑን የሚናገረው አቤል ይሄ ተሞክሮ ቢያዳክመውም ወጣቶች እድሉን ካገኙ በቶሎ መለወጣቸውን ያየሁበት ነው ይላል። አቤል ወደዚህ ሙያ እንዲገባ ተጽዕኖ ያሳደሩበት ወላጅ አባቱ ዶክተር አሰፋ ዳኝ በዚህ በቴክኖሎጂ ሙያ በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉ ሲሆን PhDያቸውን በአየርላንድ በመስራት በአሁን ሰዓት በማይክሮሶፍት ድርጅት ውስጥ ተቀጥረው የሚያገለግሉ ባለሙያ ናቸው። ዶክተር አሰፋ አቤል ከልጅነቱ ጀምሮ በራሱ ተነሳሽነት ከበድ ያሉ ነገሮችን መሞከር የሚወድ ልጅ ነበር ይላሉ።
እኔም ባለቤቴም የቴክኖሎጂ ሰዎች ነን። ዩዥዋሊ በቃ ሲያወራን እንደ ትልቅ ሰው እናወራው፣ ይሄ ተሰርቷል እናደርገውም፣ ፑሽ ባክ እናደርግም፣ ኢንካሬጅ እናደርገዋለን እንደዚያ እንዲያደርግ እና ከዚያ በኋላ ፕሮግራም መጻፍ ሲጀምር መጀመሪያ ያለው ምንድን ነው፣ ለምን ፕሮግራም ይሄ ሰው ፎቶ አንስቼ ከእንትን አድርጌ ቅድም ኤክስፕሌን ያደረገውን ማለት ነው እና ባክግራውንዱን እየቀያየሁ መስራት እችላለሁ። ይሄ እኮ ተሰርቷል ልለው አልፈለጉ ማለት ያ ቴክኖሎጂ አለ በተለያየ መልኩ ማለት ነው። እሱም ያስተውበት ይላል። ግን ያሳሰበኝ ከባድ አይዲያ ነው የወሰደው ይሄ ልጅ እና እንትን እንዳያረግና እንዳያቆም ፈለግኩኝ እና ለምን ትናንሽ ነገሮችን እነዚህ አትሞክርም እለዋለሁ። አሁን እነሱን ሰራለሁ ግን ይሄን መስራት ፈልጋለሁ አለ እና ቀጠለ። ኦኬ አልኩት እና ከዛ በኋላ አንድ ቀን የሆነ ፕሮግራም ሰርቶ ይሄ ነገር እየሰራ ነበረ ግን እምቢ አለኝ አለ። ከየት አገኘው ስለው የሆነ ሳይት ስም ጠቀሰልኝ እና ያ ሳይት ማለት ፕሮግራመርስ ፕሮፌሽናል ፕሮግራምስ ኢቭን ዛሬ የሆነ ነገር ሲያገኝ ማወቅ ስፈልግ የምሄድበት ሳይት ነው። ከየት አገኘው ደግሞ ስም ስለው ጉግል አድርጌ ማለት እና እዛ ላይ መግባቱ ማግኘቱ መጠቀሙ ከዛ ላይ ከዛ ወርዶ መስራት መጀመሩ በጣም እንት ያስቀረመኝ ነገር ነበር። ከዛ የተረዳሁትና እንደው ለሌሎችም ወላጆች ልጆችን ኤክስፕሎር እንዲያደርጉ ኦፖርቹኒቲውን መስጠትና እንደ አትችሉትም የሚሉት ነገር መኖር የለበትም።
ዶክተር አሰፋ ከዚህ በተጨማሪም ልጆች በሚወዷቸው ነገሮች ላይ እንዲያተኩሩ በማድረግ ውጤታማ እንዲሆኑ ማድረግ ይቻላል ይላሉ።
መጀመሪያ እንትኖችን የማያዝ ነው አንዳንዴ ምን መስራት ይችላል። ለምሳሌ ጌም ስለ ጌሚንግ አሁን በራሱ አንዳንድ ልጆችን ብዙ በጊዜያቸው በጌሚንግ የሚያውሉበት ነገር አለ። ግን ጌም ከመጫወት ይልቅ ጌም መስራት የሚሉትን ነገር ኢንካሬጅ ለማድረግ ሞክር ነበረ እና ሰምሃው ያንንም ወስዶታል እና ይሄ ፓሽን እንደ እንትን እንደ ሆቢ የሚይዙትን ነገር የሚጠቅማቸውን ነገር በህይወታቸው እውቀት የሚያገኙበትን ነገር እንዲያረጉ ጋይድ ማድረግ በተወሰነ መልኩ እነዚህ አይነት ነገሮች መሰለኝ እና ፊውቸራቸው ምን ሊሆን እንደሚችል ኮንስታንትሊ ያው ማሳየት እንደምን ማለት ነው።
አቤል ታኝ በሚሳተፍበት የብሬክስሩ ጁኒየር ቻሌንጅ ወደ ተከታዩና የመጨረሻው ደረጃ የሚያልፉ ሰዎች ነገ ማክሰኞ መስከረም 10 2015 ውጤቱ የሚታወቅ ሲሆን አቤል ሊደግፉት የሚሹት ሰዎች ብሬክስሩ የሚለው የፌስቡክና የዩቲዩብ ገጽ ላይ በመግባት የእሱን ቪዲዮ ላይክ በማድረግ እንዲሁም ደግሞ እዛ ላይ መልእክታቸውን በመተው እንዲረዱት ጠይቋል። ካሜራ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ከጋቢና ቬጋር ቆይታችሁን ለማድረግ ስለመረጣችሁ እጅግ አብዝተን እናመሰግናለን። አሁን ደግሞ የምናልፈው ወደ ቴክኖሎጂ ዘገባ ነው። ዩናይትድ ስቴትስ የህዋ ምርምር ጉዞ ጨረቃ ላይ ሰው ማሳረፍ ከቻለ እንሆ ከ50 ዓመታት በላይ አለፉት። ላለፉት 50 ዓመታት ወደ ጨረቃ መመለስ አልተቻለም ወይም ደግሞ አልተፈለገም። ከ50 ዓመት በኋላ በአሁኑ ጊዜስ ምን እየተሰራ ነው? የሚቀጥለው ዝግጅታችን ለዚህ ጥያቄ በእርግጥም መልስ ይኖረዋል። በፍቃዱ ሞርዳ በዚህ ሳምንት የህዋ ሳይንስ ባለሙያ አነጋግሯል።
የዩናይትድ ስቴትስ የህዋ ምርምር ተቋም ናሳ ከ50 ዓመታት ቆይታ በኋላ ወደ ጨረቃ ሰው ለመላክ ዝግጅት ላይ ይገኛል። ከ50 ዓመታት በፊት የነበረው የአፖሎ ተልእኮ ነው። 6 አፖሎዎች ሄደዋል። ያሁኑ ተልእኮ አርቴምስ ይባላል። የኛው ተልእኮም እንደ አፖሎ ሁሉ የተለያዩ ደረጃዎች አሉት። አርቴምስ 1 2 3 እያለ የሚቀጥል ነው። የአርቴምስ 1 መንኮራኩር ባለፈው ናሴ ይወነጨፋል ተብሎ ብቁ ሳይሆን በመቅረቱ ጊዜው ተራዘመ። አሁን ለሰብተምበር 27 ወይም ለመስከረም 17 ቀን ቀጠሮ ተይዟል። የመስቀልለት መሆኑ ነው። ካልሆነም ኦክቶበር 2 ወይም መስከረም 22 ይሆናል ተብሏል። ጉዞው ከእቅዱ ለምን ተጓተተ? የአርቴምስ 1 ተልእኮ ምንድነው? ለሚሉና ሌሎች ተመሳሳይ ጥያቄዎች እንግዳ ጋብዘናል። እንግዳችን ዶክተር ጥላይ ታደሰ በናሳ ጆንሰን የጠፈር ማዕከል የህዋ አየር ንብረት ተመራማሪ ሳይንቲስት ናቸው። የአርቴምስ 1 ተልእኮ ምንድነው ከሚለው እንነሳለን።
አርቴምስ ራሱ ፕሮግራሙ ራሱ በተለይ አርቴምስ የመጀመሪያው የሙከራ ስራ ነው። ሙከራ ነው። ሙሉን ሚሽኑ ራሱ ቴስት ሚሽን ነው። አሁን ሲስተሙን ለመሞከር ነው የመጀመሪያው። የመጀመሪያው አቴምፕት ነው የምንለው። አቴምፕት ሙከራ ማለት ነው። ሙከራስ ከሆነ ድረስ የሙከራ ዊንዶዎች ይሰራሉ። ክፍተቶች ይሰሩና በዚህን ቀን ይሄን ያህል ደቂቃ እንጠብቀዋለን፣ ይሄን ሰዓት ያህል እንጠብቀዋለን። በዛው ሲስተሙ የተፈለገውን የሚያስፈልገውን ለጉዞ የሚያስፈልገውን ኃይልና ጉልበት ካላቀዳጀ ስክራምብል ይሉታል። ያ በቃ ፉርሽ እንዲሆን ወይም ደግሞ ያደርጉታል። ሙከራ አካል ስለሆነ ይሄ ይቀጥላል። አሁንም በሚቀጥለው ሙከራ እስከሆነ ድረስ አንድ ብልሽ አንድ ነገር ሊገኝ ይችላል፣ ፊክስ ይደረጋል። በአሁኑ ከኢንጂኑ አንደኛው በትክክል የተፈለገበትን የፕሬሸር ወይም ደግሞ ግፊት እያሳየ አይደለም። ያም ደግሞ ሃይድሮጂን ደግሞ ላውንችን ፓዱ ላይና ሮኬቱን የሚያገናኝ ቫልቮች አሉ። እነኛ ችግር ስለተፈጠረባቸው ነው። እነሱን እንግዲህ ኦልሬዲ ቬክሉ ወደ ቬክል አሰምብሊ ቢልዲንግ ተመልሶ ያንን ቼክ ተደርጎ አሁን ወደ ፓዱ ገብቶ ወደ ላውንች ወደሚደረግበት ሳይት ኦልሬዲ ሄዷል።
የአርቴምስ 1 ጉዞ ሰፕተምበር 27 ወይንም ኦክቶበር 2 ላለመሳካቱ ምን ማስተማመኛ አለ?
እንግዲህ ሙከራ እስከመሆነ ድረስ አብዛኛውን ነገር ክሊር አርጎ አልፏል። በተለይ ሃይድሮጂኑ ችግር ነው። ሃይድሮጂን እንግዲህ ሃይድሮጂን ቡስተርስ በሃይድሮጂን ፊውል በአብዛኛው ችግር አለበት። ምክንያቱም ሃይድሮጂን በጣም በዚህ በምናቃቸው ንጥረ ነገሮች ውስጥ ወይም ደግሞ ባለነው በዚህ በአጽናፈ ዓለም ውስጥ በጣም የመጨረሻው ኤሌመንት ሃይድሮጂን ነው። ሃይድሮጂንን ማኔጅ ማድረግ በጣም ከባድ ነው። ምክንያቱም ሃይድሮጂን ወደ -400 ዲግሪ ነው ማቀዝቀዝ ያለብን። እንደገና ያንን ስታደርግ ያንን ቴምፕሬቸር ለማውረድ ሌሎ አብረው ተያዙት ኮንቴይነሮቹም ራሳቸው አፌክትድ ይሆናሉና ያ ቴምፕሬቸር ብዙውንም ቴክኒካል ፓርቱንም ሊያፋልስ ይችላልና ይሄ ሁሉ እንትን ተደርጎ ነው ታይቶ ነው ጉዞ የሚደረገውና ሆፕፉሊ ያሁኑ ይሳካል ብዬ እጠብቃለሁ።
አርቴምስ 1 ጨረቃ ላይ ያርፋል። ዶክተር ጥላይ መልሳላቸው።
ምንድነው የሚያደርገው አርቴምስ 1? ከምድር እንደተተኮሰ አንዴ ምድርን ይዞርና ከምድር ወጥቶ ወደ ትራንስሉናር ኢጀክሽን እንለዋለን። ትራንስሉናር ኢጀክሽን ማለት ከምድር ኦርቢት ወጥቶ ወደ ጨረቃ ኦርቢት ይገባል። ወደ ጨረቃ ኦርቢት ከገባ በኋላ ጨረቃን ዞሮ ተመልሶ ይመጣል። አያርፍም ማለት ነው። እንግዲህ ጨረቃን ሲዞር ወደ አጠቃላይ ሚሽኑ 42 ቀኖችን ይቆያል ተብሎ ነው የሚገመተው። ከ26 እስከ 42 ነው ቀኖቹ የተደረጉት። ምክንያቱም እንደ ሁኔታው ደብል ሉፕ የሚያስፈልግ ከሆነ እንደገና ጨረቃን ይዞራል። ጨረቃን ደግሞ በጣም በከፍተኛ ርቀት ከጨረቃ በጀርባው በጣም በከፍተኛ ርቀት የሰው ልጅ እስካሁን ድረስ በዛ ሄዶ አያውቅም ወይ መሳራዎቹ ሁሉ አያውቅም በዛ ከፍተኛ ርቀት ላይም ጨረቃን ተሽከርክሮ ነው ወደ ምድር የሚመለሰው የአርተሚስ ሚሽን ዋናው ዓላማው ሲስተሙን ለመለካት ነው
እንደተባለው አርተምስ 1 ጨረቃ ላይ አያርፍም በ62 ማይል ርቀት ላይ አንጃቦ ይመለሳል ከዚህ ተልኮ ጋር በመጠናቸው ጥቃቅን የሆኑ ግን በርካታ የምድር ስራዎችን የሚሰሩ መሳራዎች አብረው ይላካሉ መሳራዎች ብቻ አይደሉም ሶስት ምስለ ሰው ወይም አሻንጉሊቶችም ይሄዳሉ አንድ ወንድና ሁለት ሴቶች ምን ይሰራሉ
ሶስት አሻንጉሊቶች በኦራዮን ውስጥ አሉ ኦራዮን ቬክሉስ የኮማንዲንግ ወንበር ላይ ወይም ደግሞ ኮማንደር ወይም ደግሞ የበረራ አዛዡ የሚቀመጥበት ወንበር ላይ የሚቀመጥ አሻንጉሊት አለ ያሻንጉሊት የተለያዩ ቫይብሬሽን ቴስት ቬስቶችን ያደርጋል ለምሳሌ በፍንዳታው ሰዓት ይሁን ከምድር ሲነሳ እንደገና ደግሞ በተለያዩ ኦርቢታል ኢንሰርሽኖች በተለያዩ እንትኖች ሰዓት ላይ የሚኖረውን ቫይብሬሽን የሚለካ መሳሪያዎችን ለብሶ ነው አንደኛው ሮቦት የሚሄደው ምንድነው አሻንጉሊት የሚሄደው ማንክንስ እንላቸዋለን ሁለት ደግሞ ጾታቸው በሴት የተሰሩ በሴት መልክ የተሰሩ ማለትም በብረስት ጾታ ያላቸው ማለት ነው የተሰሩ ሁለት አሻንጉሊቶች አሉ ስማቸው ዞራና ሄልጋ ይባላሉ እነኚህ ሁለቱ ሁለቱም ቬስት ያደርጋሉ አስትሮራድ ቬስት ይባላል የቬስት ራዲሽንን የሚለካ ነው አንደኛው ያለ ቬስት ነው የምትቀመጠው አንደኛው ቬስቱን ታረጋለች እንደገና ደግሞ እያንዳንዱ ሰውነታቸው ውስጥ ሴንሲቲቭ የሆኑ ኦርጋኖቻቸው ውስጥ ዶሲሜተሮች ተቀምጧል ዶሲሜተርስ ማለት ራዲሽን የሚለኩ መሳሪያዎች ናቸው ስለዚህ ሄልጋ ምን ያህል አግኝታለች ያቺኛዋ ምን ያህል አላገኘችም ያቺኛዋ የቬስት ስለለበሰች የሚለውና ቬስቱ ምን ያህል ራዲሽን ሊከላከል የሚችለው የሚለውንም ኤክስፐሪመንት ወይም ደግሞ ሙከራ ይሰራ ብዙ አይነት ተመሳሳይ ሙከራዎች የሚደረጉበት ማሽን ነው አርተምስ 1 በጣም ትልቅ ማሽን ነው
አርተምስ 1 የሙከራ በረራ ካበቃ በኋላ የአርተምስ 2 ይቀጥላል ሁለተኛው ተልኮ ሰው ወይንም አስትሮኖት ይዞ ይሄዳል አራት አስትሮኖቶች ጨረቃ ላይ አንጃበው ይመለሳሉ አይወርዱም የሁለተኛው ተልኮ ከተሳካ በኋላ አርተምስ 3 ይቀጥላል ይሄኛው አስትሮኖቶችን ይዞ ይሄዳል ሁለቱ አስትሮኖቶች መንኮራኩሩ ላይ ሲቆዩ ሁለቱ ግን ጨረቃ ላይ ወርደው ለ9 ቀናት ጨረቃ ላይ ቆይተው ያገኙትን ይዘው ወደ መሬት ይመለሳሉ ከአራቱ አስትሮኖቶች አንደኛው ጥቁር ወይም ጥቁር ሴት መሆን እንደሚችል ይገመታል ይህም ነጭ ያልሆነ ሰው ጨረቃ ላይ ሲያርፍ በታሪክ ውስጥ አዲስ ምዕራፍ ይሆናል ሩቅ አይደለም ከሶስት እስከ አራት አመታት ቢወስድ ነው ሁላችንንም እዛ ደርሰን ለማየት ያብቃል ዶክተር ጥላይን በእናንተ ስም እናመሰግናለን
አዱ ሞረዳ ከዶክተር ጥላይ ሰለሞን ጋር ያደረገውን ቆይታ ነበር የሰማችሁት ወደ መጨረሻው ዘገባችን እንሻገር የመብቶችና ዴሞክራሲ እድገት ማዕከል ተቋም ካርድ ባሳለፈው ሳምንት በአዲስ አበባ ሲሰጥ የቆየውን የአዲሱ ትውልድ የሰብአዊ መብት ተሟጋቾች ስልጠናውን አጠናቀቀ ስልጠናው ለ10 ተከታታይ ሳምንታት የተካሄደ ሲሆን ከተለያዩ በአዲስ አበባ ከሚገኙ የሁለተኛ ደረጃ ትምህርት ቤቶች የተውጣጡ 175 ተማሪዎች ወስደውታል ይህ ስልጠናም ዘንድሮ ለሁለተኛ ጊዜ ተካሄደ መሆኑን ተቋሙ አስተውቋል በካርድ ድርጅት የፕሮጀክት ስራ አስኪያጅ የሆኑትን አቶ መንግስቱ አሰፋና ስልጠናውን የወሰዱ ወጣቶችን አነጋግሬ ያጠናቀርኩት ዘገባ ቀጥሎ ይቀርባል መሰረታዊ ሰብአዊ መብት በህይወት የመኖር ከባርነትና ከስቃይ ነጻ መሆን ሐሳብን በነጻነት መግለጽ በነጻነት የመንቀሳቀስ የመስራትና የመማር እንዲሁም ሀብት ንብረትን የማፍራት መብቶችን ያጠቃልላል ይሁን እንጂ እነዚህ መሰረታዊ መብቶች ኢትዮጵያ ውስጥ በተለያዩ ጊዜያትና አጋጣሚዎች ይጣሳሉ ይህ አንድም በጨቋኝና አምባገነን ስርዓት ሌላ ጊዜም መብትና ግዴታውን በማያውቅና በተገቢ ሁኔታ በማይወጣ ዜጋ ምክንያት ሊከሰት ይችላል ይህን ችግር በዘላቂነት ለመቅረፍ የስነ ዜጋ ትምህርት በአገር አቀፍ ደረጃ መሰጠት ከጀመረ ከ10 ዓመት በላይ ቢቆጠርም አሁንም ድረስ ግን የስነ ዜጋና የመሰረታዊ የሰብአዊ መብት ዕውቀት ክፍተት እንዳለ ባለሙያዎች ይናገራሉ። በዚህ ዙሪያ የሚንቀሳቀሰው የመብቶችና ዴሞክራሲ እድገት ማዕከል ካርድ ክረምቱን ከተለያዩ ከአዲስ አበባ የሁለተኛ ደረጃ ትምህርት ቤቶች ለተውጣጡ 175 ተማሪዎች የአዲሱ ትውልድ የሰብአዊ መብት ተሟጋቾች ስልጠና በሚል ሲሰጥ ቆይቷል። አቶ መንግስቱ አሰፋ በተቋሙ የፕሮጀክት ስራ አስኪያጅ ናቸው።
ካርድ ወይ ደግሞ የሴንተር ፎር አድቫንስመንት ኦፍ ራይትስ ኤንድ ዴሞክራሲ ከሚሰራቸው የመብት ተኮር እንቅስቃሴዎች አንዱ አካል ነው። ባለፈው አመት ነው የጀመርነው። ባለፈው ወደ 300 የሚጠጉ ልጆችን የሁለተኛ ደረጃ ተማሪዎችን አሰልጥነን ነበር። በዚህ የስልጠና ሂደት ውስጥ የስልጠናው አጠቃላይ ሂደት የሰብአዊ መብቶችን አጠቃላይ ስልጠና ሀሳብ እንዲገዱ የሚያደርግ ስልጠና ነው። አጠቃላይ ቤዚክ ሲሆኑ የሰብአዊ መብቶች አያያዝ፣ የሰብአዊ መብቶች ታሪካዊ አመጣጥ፣ የኢትዮጵያን ሁኔታና በአጠቃላይ የመሰረታዊ የሆኑ የሰብአዊ መብቶች ጽንሰ ሀሳቦች እንዲይዙ የሚደረግበት ስልጠና ነው ማለት ነው። ዋና ሀሳቡ እንግዲህ በኢትዮጵያ ውስጥ የሚገነባው ዴሞክራሲያዊ ስርዓት በሂደት ላይ እንዳለ ነው ብናስበው። በዚህ ስርዓት ግንባታ ውስጥ የሁሉንም ዜጎች ተሳታፊነት ለማረጋገጥ ሲባል የሚቀጥለው ትውልዱን ደግሞ በዩኒቨርሲቲ ሳይገቡም ያንን ስልጠና እንዲያገኙና ግንዛቤውን እንዲጨብጡ ይደረጋል ማለት ነው። 400 አካባቢ ለሚሆኑ ተማሪዎች ዘንድሮ እንሰጣለን። እስካሁን ድረስ የሰጠነው አዲስ አበባ ውስጥ ብቻ ነው። በቅርቡ ደግሞ አዋሳ ጀምረናል። ሌሎች ከተሞች ላይ ይቀጥላል ማለት ነው ስልጠና።
በዚህ ስልጠና ላይ ተሳታፊ ከሆኑት ወጣቶች መካከል አንዱ የሆነው የካቲት 23 ትምህርት ቤት የ12ኛ ክፍል ተማሪ ሻምበል ነጋሽ ስልጠናው ከዚህ በፊት የማያውቃቸውን መብትና ግዴታዎችን እንዲገነዘብ እንዳደረገው ይገልጻል።
ያው በትምህርት ቤት ውስጥ እንደዚህ አይነት ስልጠናዎች ይሰጡ ነበርና ግን እንደዚህ በስፋትና በጥልቀት አልነበረም እስከዛሬ ይሰጡ ነበረው እና በፊት ከተሰጠነው ተጨማሪ እውቀት እንድናገኝ ፍላጎታችን ታይቶ ካርድ ባዘጋጀው ዝግጅት ስልጠና ተሳትፈናል ማለት ነው። እስከ አሁን መብቶች የሚጣሱ እያየን ስለሆነ ቢያንስ ምን ያህል መፍትሄ እናገኛለን ወይም የራሳችን እውቀታችን ጨምረን ሌላ ሰው መፍትሄ ባይሰጠን በራሳችን እንድንሟገት የሚያስችለን አማራጭ ስለሆነ እሱን ተጠቅሜያለሁ እና ሲሰጥ የነበረው ስለ ሰብአዊ መብት ነው። መብትና ግዴታችንን በፊት አናውቅም ነበር። ስላላወቅነውም ይመስለኛል እስካሁን የብዙ ሰው መብትን ሲጋፋ የነበረው እና ቢያንስ ከዚህ ስልጠና በኋላ እኛ ከራሳችን አውቀን የራሳችንን ማስጠበቅን የዜጎችንን መብት ማስጠበቅ እንድንችል አድርጎናል ማለት ነው።
ቻምበል በምሳሌ ያብራራል።
አሁን በእኛ ደረጃ ተለቅ ተለቅ ያለ የመብት መገፋት እና መጨቆን አልደረሰም። ቢያንስ ትምህርት ቤት ውስጥ የሚደረጉ የመብት መገፋቶች ታችንን አለማወቅና ግዴታችንን አለማወቅ ሁለቱን ለይተን የመጠቀም ችሎታ አልነበረንም። ቢያንስ ትምህርት ቤት ውስጥ ለምሳሌ አስተማሪ ቢጎል፣ የአስተማሪ ጥራት ቢቀንስ በፊት ላይ ዝም ብለን ነበር የምንቀበለው አለ። ምክንያቱም ሄደን ብንጠይቅ ወይ ልንባረር እንችላለን፣ ያን ፍራቻ ስላለብን ማለት ነው። አሁን ግን ቢያንስ መብታችንን ስንጠይቅ ምን አይነት ግዴታችንን ከኋላ አስከትለን መጠበቅ እንዳለብን አውቀን ቢያንስ መብታችን ተከብሮ የምንፈልገውን ነገር ጠይቀን ማግኘት እንችላለን ማለት ነው። ስለዚህ ያው መብት ጥሰቶች የጥያቄ መጠይቆ መልስ አለማግኘት እስከዚህ በፊት የኛም አጠያየቅ እስተት አለው ላለው ምክንያቱም የእውቀቱ ግንዛቤ በደንብ ስላልነበረን ምን ጠይቀው የኛን መብት ብቻ እንጂ የሌላውን ያገናዘብ አልነበረም። ለምሳሌ አንድ መንገድ ላይ ከፖሊስ ይዘን ወይም ረብሻ ተፈጥሮ ለጥያቄ ቢወስደን ምን ያህል መብታችንን ሳናውቅ ዝም ብለን በእነሱ ባዘዙን ብቻ ነበር የሚሄደው። እንደዚህ አይነት መብት ጥሰቶች ይካሄዱ ነበር። ትምህርት ውስጥም እንደዛው እንደዚህ አይነት ብዙ የመማር ማስተማር ዘዴ የሚመጡ ችግሮች ዝም ብለን ነበር የምናልፋቸው። ምክንያቱም ሄደን ብንጠይቀው መጨቆን ይደርስብናል ብለን ስለምናስብ እንፈራ ነበር በፊት ማለት ነው። ከዚህ ስልጠና በኋላ ግን እንደማንፈራና እንፈልገውን ጠይቀን እንደምናገኝ ተገንዝበናል። ይሄ አንድ ጥቅሙ ነው። ግዴታም አናውቀውም ነበር እና በፊት ሄደን ወይ ለመጣላት ነው ወይ ደግሞ ዝም ብለን ለመቀመጥ ነበር። አሁን ከዚህ ስልጠና በኋላ ግን ሄደን የጎደለንን ጠይቀን የሰውንም ሳንነካ የራሳችን ተጠብቆ ግዴታችንም አብረን አስኬደን የተሻለ ለውጥ እንደምናመጣ እንዲሁም ሴቶችም በዚሁ ዙሪያ በደንብ የሚጠቀሙ ይመስለኛል።
የስልጠና ትኩረቱን በሴቶችና በልዩ ፍላጎት ላይ የሚያደረገ ሲሆን የዚህ ስልጠና ሌላኛ ተሳታፊ የሆነችው በረጲ አቤል ትምህርት ቤት የ12ኛ ክፍል ተማሪ አቢጋኤል ቶሎሳ ከሴቶች መብት ጋር ተያይዞ እጅግ ብዙ ነገሮችን ተገንዝቤያለሁ ትላለች።
በጣም አሪፍ ነገር ነበረ። እንዴት ሴቶች ከወንዶች ጋር እኩል እንደሆኑ፣ ራይታችንን እንዴት እንደምንጠቀም፣ ሲቪል ራይት እና ደግሞ ዓለም አቀፍ ህጎች ከኢትዮጵያ ህጎች ጋር እንዴት አንድ ላይ ሆነው እንደወጡ፣ ኢትዮጵያ ስለተስማማችባቸው ስምምነቶች ብዙ ተምረናል። እና ደግሞ መብቶቻችን ሁል ጊዜ ሊገደቡ የሚችሉ ነገሮች ናቸው እና ሊገደቡ የማይችሉትን ፈርስት ጀኔሬሽን ራይት ምናምን ብለን በደንብ አይተናል። ይህ ጠቅሞኛል። ስለመገደብ ምናምን አስቤ አላውቅም ነበር።
የካርድ የፕሮጀክት ስራ አስኪያጅ አቶ መንግስቱ ወጣቱ የሰብአዊ መብት ግንዛቤ ማዳበሩ በፖለቲካ ስነ ምህዳሩ ላይ ሰናይ የሆነ ውጤት ያመጣል ብለው እንደሚያስቡ ተናግረው ያሉትን ተግዳሮቶች እንዲያስረዳሉ።
እኛ የሰብአዊ መብቶች ግንዛቤ ማስጨበጫ ከምንሰራባቸው የእድሜ ክፍሎች አንዱ የወጣቱን እንቅስቃሴ ነው። በዩኒቨርሲቲም በሌሎች የእድሜ ክልል ያሉ ወጣቶችን ተደራሽ የምናደርግበት ስልጠና ነው። ግንባታ የግንዛቤ መፍጠሪያ እንቅስቃሴዎች እና ፕሮጀክቶችን እንፈጽማለን። ሴቶችን የሚያጠቃልል ሌሎች ፕሮግራሞች አሉ። የሚዲያ ተቋማት እንዲሁም ደግሞ ሌሎች ሲቪል ሶሳይቲዎች ወይ ደግሞ የማህበረሰብ ተኮር ድርጅቶችን መሰረት ያደረገ ሌሎች እንቅስቃሴዎች አሉ። ስለዚህ ሁሉን አቀፍ ነው ማለት ነው። ይሄ በተለይ የተሰጠው ስልጠና ደግሞ የወጣቶችና የሴቶችን የማብቃት እንቅስቃሴ ውስጥ አንዱ ክፍል ነው ማለት ነው። ዋና ሀሳቡ ወጣቱ እንግዲህ የሚቀጥለው ትውልድ ነው ብለን ነው የምናስበው። የዛሬም ትውልድ ነው። ስለዚህ በሰብአዊ መብቶች ዙሪያ ግንዛቤ ሊኖረው ይገባል። የአቅም ግንባታም ስራ ሊሰጣቸው ይገባል። ለዲሞክራሲያዊ ስርዓት ግንባታ ጥሩ ግብአት ነው ብለን ስለምናስብ ሁሉም ሰው ማወቅ አለበት ብለን ስለምናስብ፣ ስለዚህ የዴሞክራሲያዊ ስርዓት ግንባታ ሂደትን የሚያፋጥኑ እንቅስቃሴዎች ስንሰራ የዚህም መሰረት ነው እየጣል ነው ማለት ነው። ተግዳሮት እስካሁን ድረስ በተለየ መልኩ የምንጠቅሰው የለም። ነገር ግን እንግዲህ በእኛ ሀገር የፖለቲካ ሁኔታም የሚያደርሳቸው አንዳንድ ቻለንጆች አሉ። ሰብአዊ መብት ደግሞ ኢትዮጵያ ውስጥ ሰፊ የሆነ እና ዴሞክራሲያዊ ስርዓትም ደግሞ ሰፊ የሆነ መሰረት እስካሁን ድረስ ስላልተጣለ ገና ጅምር ደረጃ ላይ ያለ ነገር ስለሆነ የግንዛቤ ችግሮች በየደረጃው ይገኛሉ ማለት ነው። በመንግስትም መንግስታዊ ባልሆኑም በሌሎችም ይገኛሉ። እንዲሁም ደግሞ ትራንስፖርት ከአዲስ አበባ ውጭ ወጥተን በምንሰራቸው ቦታዎች አንዳንድ ጊዜ የሴኩሪቲ ፍርሃት የሚኖርባቸው ይኖራሉ። ይህ በጣም ግልጽ በሆነ ሁኔታ የግጭት ቀጠና በሆኑ ክልሎች እና ዞኖች ውስጥ መካሄድ አንችልም። ያው የሴኩሪቲ የጸጥታ ችግር ባለባቸው ማለት ነው። ማዳረስ ነበር የምንፈልገው እኛ። እንደ አንድ ቻለንጅ የሚታይ ነገር ነው። ሌላው የግንዛቤ ችግር በየደረጃው የሚገኝ ነው። የመንግስት አካልም ሆነ መንግስታዊ ያልሆኑ አካላት የግንዛቤ ችግር ስላለ አንዳንድ ጊዜ ያ ነገር በተግዳሮት ሊወሰድ የሚችል ነው። ነገር አጠቃላይ አስቃላይ ስራው ግን ሴት እየሄደ እንደሆነ የኛ ግምገማ የሚያሳየው።
አቶ መንግስቱ አሰፋ በቀጣይ ይህን ስልጠና ከአዲስ አበባ ውጭ ለማስፋፋትም እቅድ ተይዞ እየተሰራ መሆኑን አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለነበራችሁ እጅግ አብዝተን እናመሰግናለን። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ለዛሬ ያዝንላችሁን እዚህ ላይ ፈጽመናል። የምንሰናበታችሁ ታዲያ በኤርትራዊቷ ሄለን መለስ ሱዳንኛ ሙዚቃ ነው። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ፣ ቆንጅት ታዬ በምሽቱ ዋና አዘጋጅነት አብረናችሁ አምሽተናል። ደህና ደሩ።